Gambino VOA. የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ።
ሰላም ጤና ይስጥልኝ፣ እንደምን አምሽታችኋል? ከአሜሪካ ድምጽ ዋሽንግተን ዲሲ የለተሰኞ ሚያዝያ 25 2013 ዓ.ም ምረት የጋቢና ቪኦኤ መሰናዶ ጀምሯል። ለምሽቱ ከያዝንላችሁ ዘገባዎች መካከል ጥቂቶቹን እናስተዋውቃችሁ። ኢትዮጵያ በትግራይ ክልል ባለው ውጥረት ውስጥ ረሃብን እንደ መሳሪያነት እየተጠቀመች ነው መባሉን እንደማትቀበለው አስታወቀች።
ረሃብ እንደ ጦርነት መሳሪያ ሆኗል ከተባለ ለተቸገረ ህዝብ የሚላክ ምግብ አልሚ ምግቦችን ጀምሮ እንዲቆም ተደርጓል ማለት
የሰማችሁት በተባበሩት መንግስታት ድርጅት የኢትዮጵያ ወኪል አምባሳደር ታዬ አጽቀሥላሴ ነው። በዚህ ዙሪያ በምሽቱ ዘገባ አለን። በሌላ በኩል ኮቪድ-19 በኢትዮጵያ መገናኛ ብዙሃን ላይ ምን አይነት ጫና አሳደረ የሚለውንም ቃኝተናል።
የባለፈው ምናልባትም አንድ አመት እና ሁለት አመት አካባቢ ግለሰቦች አሉ እንደ መንግስት አይነት እንደ ጉልበት እንዳላቸው አይነት ሆነው ጫና ሚዲያ ላይ ወይ ደግሞ ጋዜጠኞች ላይ ጫና ለማሳደር ጥረት የሚያደርጉ ግለሰቦች አሉ፣ ፓርቲዎች አሉ። የማይታዩ ግን ጫናቸው የሚሰማ የተለያዩ አካላት አሉ እና ፍራቸው ከሁሉም በኩል ነው።
በዚህ ዙሪያም ዘለግ ያለ ዘገባ አለን። የሰኞ ምሽት የስፖርት መሰናዶም ተካቷል። አብራችሁን እንድትቆዩ የምንጋብዛችሁ በመስተንግዶ ኤደን ገረመው፣ በቅንብሩ ኤልያስ አስማረ ነው። አብራችሁን ስለምታመሹ ከልብ እያመሰገንን አሁን ከዓለም ዙሪያ ለተሰባሰቡ አጫጭር ዜናዎች ከስመኞሽ የቆየ ጋር እተዋችኋለሁ።
አመሰግናለሁ ኤደን። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ከጂ7 አባል ሀገሮች አቻዎቻቸው ጋር ለመነጋገር ወደ ለንደን ተጉዘዋል። ለሶስት ቀናት በሚካሄደው መደበኛ ስብሰባና ከጉባኤው ውጪ በሚካሄዱ ውይይቶች የኮቪድ-19 ወረርሽኝ እንዲሁም ሩሲያና ቻይናን በሚመለከቱ ጉዳዮች ላይ እንደሚነጋገሩ ይጠበቃል። የውጭ ጉዳይ ሚኒስትሮቹ ዛሬ ማታ በሚያካሂዱት ውይይት በቅርብ ዓመታት የኒውክሌር መርሃ ግብሮቻቸው የድርድር ትኩረቶች ሆነው የቆዩት ስለ ኢራንና ሰሜን ኮሪያ አንስተው እንደሚነጋገሩም ታውቋል። ዛሬ ከውጭ ጉዳይ ሚኒስትር ብሊንከን ጋር የተገናኙት የደቡብ ኮሪያ የውጭ ጉዳይ ሚኒስትር ቹንግ ኢዩ ዮንግ በሰጡት ቃል ዩናይትድ ስቴትስ ሰሜን ኮሪያን የሚመለከተውን ፖሊሲዋን መገምገሟን ተከትሎ ከሀገራችሁ ጋር ጉዳዩን በጥልቀት የሚዳስስ ውይይት ለማድረግ እድል በማግኘታችን እናመሰግናለን ብለዋል። የፕሬዝዳንት ባይደን አስተዳደር ባለፈው አርብ በሰጠው መግለጫ ሰሜን ኮሪያን አስመልክቶ ከድብቋ ኮሚኒስት ሀገር ጋር ለመነጋገር በሩን ክፍት ያደረገ ስትራቴጂ እንደሚከተል ይፋ አድርጓል። ከጃፓን አቻቸው ቶሲሚቱ ሞቴጊ ጋርም የተወያዩት የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ብሊንከን ሁለቱ ሀገሮች የሰሜን ኮሪያን የኒውክሌርና የተወንጫፊ ሚሳይል ፕሮግራሞች አስመልክቶ የጋራ ስጋት ያላቸው መሆኑን ገልጸው ከደቡብ ኮሪያ ጋር በመተባበር ጉዳዩን ለመፍታት ቁርጠኞች ነን ብለዋል። ብሊንከን በተጨማሪም ከብሩናይ፣ ከህንድ እንዲሁም ከብሪታንያ የውጭ ጉዳይ ሚኒስትሮች ጋር የሚነጋገሩ መሆኑ ተገልጿል። ዓለም አቀፍ የቀይ መስቀል ኮሚቴ ከዛሬ 5 ዓመት በፊት በተባበሩት መንግስታት ድርጅት የጸጥታ ምክር ቤት በግጭት ቀጠናዎች ያሉ የጤና ሰራተኞች የደህንነት ጥበቃ እንዲደረግላቸውና ጥቃት ፈጻሚዎች በተጠያቂነት እንዲያዙ ከ5 ዓመታት በፊት የተላለፈው ውሳኔ ተግባራዊ እየተደረገ አይደለም ሲል አስታወቀ። የቀይ መስቀል ዓለም አቀፍ ኮሚቴ ዛሬ ባወጣው መግለጫ ውሳኔው ከተላለፈ ወዲህ በሀገሮች የጤና ስርዓቶች ላይ በተፈጸሙ በሺዎች የሚቆጠሩ ጥቃቶች የጤና ሰራተኞች እና ታካሚዎቻቸው ለስቃይ እንደተዳረጉ አስታውቋል። አያይዞም መግለጫው የህክምና ተቋማትና የህሙማን ማጓጓዣ ተሽከርካሪዎች ላይ ዘረፋና ውድመት ተፈጽሟል ብሏል። የክትባት መርሃ ግብሮችን ጨምሮ የህዝብ ጤና አገልግሎቶች ላይ ጥቃት መድረሱንም አመልክቷል። እንደ አውሮፓውያን አቆጣጠር ከ2016 እስከ 2020 በነበሩት ዓመታት በ33 ሀገሮች ውስጥ በአማካይ 3780 ጥቃቶች እንደደረሱ የገለጸው ቀይ መስቀል ከዚህ ውስጥ 2/3 የደረሰው አፍሪካና መካከለኛ ምስራቅ ውስጥ እንደሆነ አብራርቷል። ኮቪድ-19 ጥቃቶቹን ጋብ እንዳላደረገ የገለጸው ቀይ መስቀል ባለፈው ዓመት ከየካቲት እስከ ሐምሌ በነበሩት ወራት ውስጥ በጤና ሰራተኞች፣ በታካሚዎችና በጸረ ኮቪድ-19 ተቋማት ላይ 611 የኃይል ጥቃቶች መፈጸማቸውን፣ ይህም ለወትሮ በአማካኝ ከሚደርሰው በ50% የበለጠ መሆኑን ጠቅሷል። ህንድ ውስጥ በዛሬው ዕለት 368147 አዲስ የኮሮና ቫይረስ ተያዦች መመዝገባቸው ተገለጸ። በየቀኑ ከ300ሺ በላይ አዲስ የቫይረሱ ተያዦች ሲገኙ ዛሬ 12ኛው ቀኑ መሆኑ ነው። ከዓለም የሚበዛው የኮቪድ-19 ክትባት የሚያመርተው ዘ ሴረም ኢንስቲትዩት የተባለው የመድኃኒት አምራች ተቋም የሚገኘው ህንድ ውስጥ ቢሆንም እስካሁን ድረስ በህንድ የተከተበው ሰው ብዛት ግን 2% ብቻ መሆኑ ታውቋል። አድማጮች ለሰዓቱ ያስኳቸው ዜናዎች ይህን ይመስላሉ። አዘጋጆች ያቀረብኩላችሁ ስመኝሽ የቆየ ነኝ። ከቀሪዎቹ የጋቢና ፕሮግራሞች ጋር መልካም ቆይታ።
ጤና ቤ ከአሜሪካ ድምፅ ዋሽንግተን ዲሲ ይቀጥላል። የምሽቱ አስተናጋጃችሁ ኤደን ገረሞኔኝ ስመኝሽን ለዜናዎቹ እናመሰግናለን። አሁን ለዕለቱ አብይ ወዳደረግነው ርዕስ እንሻገር። ኢትዮጵያ በትግራይ ክልል ባለው ውጥረት ውስጥ ረሃብን እንደ ጦር መሳሪያነት እየተጠቀመች ነው መባሉ የኢትዮጵያን ስም የማጥቆር አንድ አካል ነው ሲሉ በተባበሩት መንግስታት ድርጅት የኢትዮጵያ ወኪል አምባሳደር ታየ አጽቀሥላሴ ተናገሩ። ከአሜሪካ ድምጽ ጋር ቆይታ ያደረጉት አምባሳደሩ ከዚያ ይልቅ ከአጋር ተቋማት ጋር በመሆን ድጋፍ ለሚያስፈልጋቸው በሚሊዮን ለሚቆጠሩ ነዋሪዎች የአስቸኳይ እርዳታ ስርጭት እየተደረገ መሆኑንም አውስተዋል። ባልደረባችን ሀብታሙ ስዩም ከአምባሳደር ታይ አጽቀሥላሴ ጋር ያደረገውን ቆይታ በመቀጠል ይሰማል።
ከሰሞኑ በበይነ መረብ ማስገንዘቢያ ላይ እንዲሁም አንዳንድ የበይነ መረብ አውታሮች ላይ ኢትዮጵያ ረሃብን ለጦርነት መሳሪያነት እየዋለች ነው የሚለው ወቀሳ ተሰምቷል። በእርግጥ የኢትዮጵያ መንግስትና አጋሮቹ ለተቸገሩ ሰዎች የሚላክ ድጋፍ እንዳይደርስ እያስተጓጉሉ በትግራይ ክልል የሚገኙ ነዋሪዎችን በረሃብ እየቀጡ ነው ወይ?
ይሄ የለየለት ግልጽ የሆነ እብለት ነው፣ ውሸት ነው፣ ልኬታ የሌለው ቅጥፈት ነው ለማለት ይቻላል። ምክንያቱም ረሃብን እንደ ጦርነት መሳሪያ ተጠቅሟል ማለት ምን ማለት ነው? ዝም ብሎ ብቻ የውጭ ግንኙነት ወይም ደግሞ የፐብሊክ ሪሌሽን ተቋማት የሚያመጡት ፌዝ ቀንድ ነው ወይስ ተጨባጭ ነው? ረሃብ እንደ ጦርነት መሳሪያ ሆኗል ከተባለ ለተቸገረ ሕዝብ የሚላክ ምግብ አልሚ ምግቦችን ጨምሮ እንዲቆም ተደርጓል ማለት ነው። ሁለተኛ ተረጂ ለሆነ የሚደርስ ድጋፍ ተነጥቋል ማለት ነው። ለህዝብ በአጠቃላይ እንዳይደርስ በማድረግ ረሃብ እንዲሰፍንና ህዝብ እንዲቸገር በሰቆቃ በቸነፈር እንዲቀጣ ሆን ተብሎ እርምጃ ተወስዷል ማለት ነው። እውነታው ግን ይህ አይደለም። የትግራይን ህዝብ አሁንም የሚታደገው ማን ነው የሚለው ጥያቄ መመለስ ይኖርበታል። ማለትም ትግራይን ህዝብ የሚታደገው የኢትዮጵያ መንግስት ነው፣ የኢትዮጵያ ህዝብ ነው፣ የትግራይ ጊዜያዊ መስተዳድር ነው። ስለዚህ ይህ ቅድም እንዳልኩት ገንዘብ ብርታት የተገዙ የውጭ የፖለቲካ አግባቢዎች እና የውጭ የፖለቲካ ሟርተኞች የተለመደ ተጠርጣሪ የሚባል አለ፣ the usual suspect። ይህ ሁኔታ በአፍሪካ ውስጥ በኢትዮጵያ የተከናወነ ነው። ስለዚህ ሊፈጸም ይቻላል ተብሎ በመገመት በመደምደም የሚመጣ ነው። ምክንያቱም ለአንዳንዶቹ ለከፈሉ ሰዎች የፖለቲካ መሳሪያ ስለሆነ ነው። ይልቅስ ምግብን የሚከለክለው አሁንም ችግር የሚፈጥረው የቲፒኤልኤፍ ቡድን፣ ለተረጂ የሚደርስ ድጋፍ የሚነጥቀው ይሄ ቡድን እንዳይደርስ መንገዶች የሚዘጋ በጭነት መኪናዎች ላይ፣ በተለያዩ መንግስታዊ አውታሮች ወይም የህዝብ መገልገያዎች ላይ ተኩስ የሚከፍተው ይሄ ቡድን ነው። መጠየቅ ካለበት እነዚህ ሎቢስቶች ይህንን ድርጅት ነው መጠየቅ ያለባቸው። ስለዚህ የኢትዮጵያ መንግስት የፖለቲካ መሳሪያ እያደረገ ነው የሚለው ጭራሽ ሐሰት ነው።
ሰሞነኛ ትኩረትን የሳቡ ተያያዥ ጉዳዮችን ለማንሳት ያክል በመጀመሪያ በትግራይ ክልል ውስጥ የሚገኙ የኤርትራ ወታደሮች ሰብአዊ ድጋፎች እንዳይደርሱ መሰናክል እየሆኑ ነው፣ የእርዳታ እህል እየዘረፉ ነው የሚሉ ዘገባዎች ወጥተዋል። አብሮም ደግሞ ጊዜያቸው ያለፈባቸው ምግብ ነክ ቁሳቁሶችም ለእርዳታ ፈላጊዎች ይሰራጩ የሚል ቅሬታም ይደመጣል። የኢትዮጵያ መንግስት ከዚህ መረጃ ጋር በተያያዘ ያለው ምላሽ ምንድን ነው?
ይህም በተጨባጭ መረጋገጥ ያለበት ይመስለኛል። መቼም ለእያንዳንዱ ግለሰብ እብለት፣ ሐሰት፣ የሶሻል ሚዲያ ቅጥፈትና ሟርት መመለስ የሚቻል አይመስለኝም። የተበላሸ ምግብ ቀርቧል ተብሎ ሲዞር ያየሁት እንደ ማንኛውም ሰው ተልኮልኝ የዩኤስኤድ እርዳታ ይመስለኛል። በትክክል እንዳስተዋልኩት እርግጠኛ አይደለሁም። ይሄን የተበላሸ ምግብ በልቶ እንዲታመም እንዲቸገር አስቦ ተጨንቆ የሚያደርግ የመንግስት አካል አለ ወይ? የትግራይ ጊዜያዊ አስተዳደር አካል አለ ወይ? የኢትዮጵያ ድጋፍ ሰጪ አካላት አለ ወይ? ይሄ የኢትዮጵያን ስም የማጥቆር ዘመቻ አንድ አካል ነው። ስለዚህ እነዚህ እንደተለመዱት የውሸት ድርሳኑ ነው የሚቀሩት። የዛ አካል አድርጌ ነው መወስዳቸው። የኤርትራ ወታደሮች ይዘርፋሉ፣ ይነጥቃሉ ይባላል። ይህንንም ሳብስታንሽት ማድረግ በትክክል ማረጋገጥ ያስፈልጋል። ምክንያቱም የማይቀርብ ክስ የማይቀርብ አቤቱታ የለም። እያንዳንዱን መከታተል አስቸጋሪ ነው የሚሆነው። ምክንያቱም አዛይንድ ኦፍ ዘዴ በመጨረሻ ህዝቡንም የሚጠቅመው እሱ አይደለም፣ ለህዝቡ የሚደርሰው እርዳታና ድጋፍ ነው ዋናው ቁም ነገሩ። እና እኔ ከዚህ ለይቼ አላየውም። እያንዳንዱን ሀሰት ቅጥፈት መመለስ የሚቻል አይመስለኝም። ኢትዮጵያና የኢትዮጵያን ስም ለመበከል፣ ለማጥቆር፣ ለማጠልሸት የተዘጋጁ አያሌዎች ናቸው። እዚህ ያለ ኢትዮጵያዊ ለትግራይ ወገኑ ድጋፍ ገንዘብ አሰባስብ ሲባል ቀድሞ የደረሰው ይሄን የኢትዮጵያና የትግራይን ህዝብ የሚያጠለሽ ኃይል አይደለም ቀድሞ የደረሰው። ሁለተኛና አንድ ኢምፖርታንት ነጥብ ይመስለኝ ድጋፍ የሚሰጠው በኢትዮጵያ መንግስት ብቻ አይደለም። ምንም እንኳን የውጭ ድጋፉ አነስተኛ ቢሆንም ለምሳሌ ያክል ወርልድ ፉድ ፕሮግራም ይሰጣል፣ ሴቭ ዘ ችልድረን ይሰጣል፣ እንዲሁም ደግሞ ኢቨን በማከፋፈል ደረጃ ወርልድ ቪዥን ይሰጣል፣ ኬር ይረስታል፣ ሬስት የሚባሉ ወይም ደግሞ ሪሊፍ ሶሳይቲ ኦፍ ትግራይ ይሰጣል። እነዚህ ሰዎች ምግብ እንዳይደርስ እነዚህ ድርጅቶች እየከለከሉ ነው እያሉን ነው። በነገራችን ላይ የዚህ ምግብን እንደ ጦርነት መጠቀሚያ እንዳይደረግ በ2017 ወይም 18 ይመስለኛል ሪዞሉሽን በዩናይትድ ኔሽንስ ሲያልፍ ግንባር ቀደም ተርታ ከነበራቸው ሀገሮች መካከል ኢትዮጵያ አንዷ ናት። ምን ማለት እንደሆነ ኮንሴፕት ወይም ይዘቱ ጥንቅሩ በትክክል የምንገነዘብ አገር ነን፣ በትክክል የምንገነዘብ አመራር ያለበት ነው። ስለዚህ በዚህ መክሰስ የሚያዋጣ አካሄድ አይደለም። ምክንያቱም አብዛኛውንም ድጋፍ ቢያንስ በማከፋፈል ደረጃ የውጭ ድርጅቶች አሉበት፣ አብዛኛው ወረዳ ላይ ይሳተፋሉ። እነሱን እየከሰሱ ከሆነ አንድ ነገር ነው። ይህን ግልጽ አድርጎ ማስቀመጥ ተገቢ ይመስለኛል። እና ይህንን ነው ለማለት የሚችለው። አመሰግናለሁ።
አምባሳደር ታዬ፣ የዓለም የምግብ ድርጅት 4.5 ሚሊዮን ሕዝብ በትግራይ ክልል የምግብ ድጋፍ እንደሚሻ አስታውቋል። በመቶ ሺዎች የሚቆጠሩ ከቤት ንብረታቸው የተፈናቀሉም አሉ። በትግራይ ክልል የተከሰተው ግጭት እንግዲህ 6ኛ ወሩ ላይ ይገኛል። በቶሎ እልባት ካልተገኘለት ኢትዮጵያን ዳግም በክፉ የሚያስነሳት እልቂት እንዳይፈጠር የሚሰጉ ጥቂት አይደሉም። በእርግጥስ የተፈራው እንዳይደርስ የኢትዮጵያ መንግስት በሚገባው መጠን እየተንቀሳቀሰ ነው ብለው ያስባሉ?
በትክክል ነው። የኢትዮጵያ መንግስት ያለውን ጥሪት በሙሉ ከሌሎች ፕሮጀክቶች ሳይቀር አጥፎ ይሄን ያለ ስራው የሚንገላታ ህዝብን ለመታደግ ያላደረገው ጥረት የለም። በራሳችንም እንዲሁም ደግሞ ኢመርጀንሲ ኮኦርዲኔሽን ሴንተር ይባላል፣ ሁሉንም ድጋፍ ሰጮች የሚያማክል በእነሱ አማካይነትም ተፈላጊውን ድጋፍ በማድረስ ላይ ነው ያለው። ስለዚህ እርግጥ 4.5 ሚሊዮን ህዝብ ድጋፍ ይፈልጋል። እስካሁን ድረስ መጀመሪያው ዙር ወደ 4.5 ሚሊዮን ህዝብ ለመድረስ ተችሏል። በመቀጠል ደግሞ ወደ 2.7 ሚሊዮን ህዝብ ቤኔፊሻሪ በሁለተኛ ዙር ደግሞ ለመድረስ እንቅስቃሴ በመደረግ ላይ ነው። ምናልባት በአይናው ሁሉም ተዳርሶ ሊሆን እንደሚችል እገምታለሁ። ስለሆነም የውጭ እርጥባን ሳይጠበቅ የውጭ ድጋፍ እስኪመጣ እግር ሳይጎተት አስቸጋሪ በሆነ ሁኔታ እና አስቸጋሪ በሆነ ቦታ ላይ የኢትዮጵያ መንግስት እርዳታ ለማድረስ ያላደረገው ጥረት የለም። ይልቅ እርዳታ እንዳይደርስ የሚያደናቅፉ ነውጠኞች ከዚህ ተግባር መቆጠብ አለባቸው። ምክንያቱም መከሰስ ካለ እነሱ ነው መከሰስ ያለባቸው። ስለዚህ ላረጋግጥ የምፈልገው የመንግስት ትልቁ ኃላፊነት ይኸው ስለሆነ ሁሉም ነገር ለማድረግ ጥረት የሚደረግ ነው የሚሆነው። አሁን ለምሳሌ ክል የፊታችን የክረምት ወቅት ነው። አርሶ አደሩ መሬቱን ማለስለስ አለበት፣ ማዘጋጀት አለበት። ይሄ መታለፍ የለበትም። ይሄን ለማድረግ ማራበሪያ በማድረስ ደረጃ፣ የተለያዩ ድጋፎችን በማቅረብ ደረጃ አሁን የግብርና ሚኒስቴር ሰፋ ያለ ገንዘብ መድቦ በክልሉ ቢሮ አማካይነት ለማዳረስ ጥረት በማድረግ ላይ ነው። መረጃዎቻችን የሚያመለክቱት እነሱን ነው። ተማሪዎች ወደ ትምህርት ገበታቸው እንዲመለሱ ይህንን ለማድረግ በዚህ በሴንትራል ኢመርጀንሲ ኮኦርዲኔሽን አማካይነት ጥረት በመደረግ ላይ ነው። ስለዚህ የተፈናቀሉ ወገኖችን በሚመለከት ውሃ በማድረስ ወደ 120 ጭነት መኪናዎችን በማቅረብ እንዲሁም ደግሞ የዕለት ጉርስ፣ ሃይጂን፣ ሳኒቴሽን የመሳሰሉትን ፋሲሊቲዎች በማቅረብ ጥረት በመደረግ ላይ ነው። ስለዚህ እያንዳንዱ ኢትዮጵያዊ ማድረግ ያለበት በዚህ ድጋፍ የራሱን ድርሻ ማበርከት ይኖርበታል የሚል አስተያየት ነው ያለኝ። ምክንያቱም ህይወት ማዳን ለዜጎቻችን መታደግ የፖለቲካ ትርከት አይደለም። ህይወትን የማዳን ጉዳይ ወሳኝነት ስላለው እያንዳንዱ ኢትዮጵያዊ መሳተፍ መቻል አለበት ነው። ለአንዳንዶቹ ረሃብ ፖለቲካ ነው፣ ይልቅ ረሃብን እንደ ፖለቲካ እየተጠቀሙበት ያለው በተለይ ቲፒኤልኤፍ ቡድን ደጋፊዎች በዚህ ሰልተዋል፣ በዚህ ተቃኝተዋል፣ በዚህ በርትተዋል። ይህንን ማቆም ነው ያለባቸው። አንጀታቸውን ላሰሩ የትግራይ እናቶች መቼ ነው የሚደረሰው? ፖለቲካ ነው የሚመገቡት? መቼ ነው መታደግ የሚቻለው? እና ቆም ብለን የምናስብበት ጊዜ ይመስለኛል።
የተባበሩት መንግስታት ድርጅት የኢትዮጵያ አቋሚ ወኪል አምባሳደር ታዬ አጽቀሥላሴ ለሰጡን ማብራሪያና መልስ በእጅጉ አመሰግናለሁ።
አመሰግናለሁ። እግዚአብሔር ይስጥልኝ።
የተባበሩት መንግስታት የኢትዮጵያ ወኪል የሆኑትን አምባሳደር ታዬ አጽቀሥላሴንና ዘጋቢያችን ሀብታሙ ስዩምን እናመሰግናለን። ጋቢና ቪኦኤ ከአሜሪካ ድምጽ ዋሽንግተን ዲሲ በኮቪድ-19 ምክንያት ከየቤታችን የምናሰናዳላችሁ መሰናዶ መደመጡን ይቀጥላል። ወደ ተከታዩ ዘገባ እንሻገር። በብዙ ፈተናዎች ውስጥ የኖረው የኢትዮጵያ ሚዲያ አሁን ደግሞ ዓለምን ባጠቃው የኮሮና ቫይረስ ወረርሽኝና ኢትዮጵያ ውስጥ ባለው የፖለቲካ አለመረጋጋት ምክንያት አጣብቂኝ ውስጥ ገብቷል። በተለይ ባለፈው አንድ ዓመት ውስጥ በማስታወቂያ እጥረት ምክንያት ገቢ መቀነስ፣ መረጃ የማግኘት ችግር፣ ባልታወቁ አካላት በጋዜጠኞች ላይ የሚደርስ ማስፈራራትና ጥቃት እንዲሁም የሚዲያዎች መዘጋት ለኢትዮጵያ መገናኛ ብዙሀን ተቋማት ትልቅ ጋሬጣዎች የነበሩ ሲሆን በተለይ ሴት ጋዜጠኞች መድሎና ጾታዊ ጥቃት እንደሚደርስባቸው ለአሜሪካ ድምጽ ተናግረዋል። ዛሬ በዓለም ዙሪያ እየተከበረ ያለውን የዓለም ፕሬስ ነጻነት ቀንን አስመልክቶ ስመኝሽ የቆየ ኢትዮጵያ ውስጥ የሚሰሩ ጋዜጠኞች ባለፉት አንድ ዓመታት ውስጥ እያሳለፉት ያለውን ተግዳሮት የሚዳስስ ዘገባ አሰናድታለች። ቀጥሎ ይቀርባል።
ፋሲካ ታደሰ ላለፉት 8 ዓመታት በተለያዩ የህትመት ሚዲያዎች ላይ ከጋዜጠኝነት አንስቶ እስከ አዘጋጅነት ድረስ በኃላፊነት ሰርታለች። ሆኖም ያለፈው አንድ ዓመት ለኢትዮጵያ ሚዲያ እጅግ ፈታኝና ብዙዎችን ከገበያ ያስወጣ እንደነበር ትገልጻለች።
መጀመሪያ ትልቁ የነበረው ችግር የኮሮና ቫይረስ መምጣትን ተከትሎ በጣም በተለይ በፋይናንሻል ወይ ደግሞ በገቢ በኩል ከፍተኛ ጫና ፈጥሮ ነበረ። በጣም ብዙ ሚዲያዎች ገቢ ቀንሶ ነበር። የተዘጉም ወይ ደግሞ ከገበያ የወጡ የተለያዩ የሚዲያ ድርጅቶች ነበሩ። እኔ የምሰራበት የነበረው ድርጅት በገቢ በኩል በጣም ተዳክሞ ወይ ደግሞ ገቢው በጣም ተቀዛቅዞ የተወሰኑ ወራትም በኪሳራ የሰራበት ጊዜ ነበር። ከገቢ ባለፈ ደግሞ ሰራተኞች በጣም አስፈሪ የነበረበት ወቅት እንዳሁን ሳንላመደው በፊት በጣም ብዙ ጋዜጠኞች ስራ ያቆሙበት ጊዜ ነበር።
የኮቪድ-19 ወረርሽኝ በኢትዮጵያ ብቻ ሳይሆን በዓለም ዙሪያ የሚገኙ የተለያዩ የሙያ ዘርፎች ላይ ትልቅ ተጽዕኖ አድርሷል። በኢትዮጵያም የታየው የውጭ ምንዛሬ እጥረት፣ የውጭ ንግድ ገቢ መቀነስና የሀገር ውስጥ ምርት አለማደግ ያስከተለው የኢኮኖሚ መዳከም ለማስታወቂያ የሚወጣውን ወጪ በመቀነሱ አስቀድሞም ዲጂታል ሚዲያ መስፋፋት ምክንያት የተዳከመውን ዘርፍ ከገበያ ውጭ እያደረገው መሆኑን ፋሲካ ታሰምርበታለች።
የኢኮኖሚው መዳከምና መቀዛቀስ በጣም ብዙ የማስታወቂያ አሰሪ ድርጅቶች ማስታወቂያ እንዳያሰሩ ወይ ደግሞ ለማስታወቂያ የሚያወጡትን ገንዘብ እንዲቀንሱ አስገድዷቸዋል እና በዚህ ምክንያት እየታገለ የነበረ የሚዲያ ዘርፍ ነው የኮሮና ቫይረስ መጥቶ ተጨማሪ ጫና የፈጠረበት እና የተወሰኑ የሚዲያ ድርጅቶች ከስራ ውጭ እንዲሆኑ የሰራተኛ የመክፈል አቅም እንዳይኖራቸው ወይ ደግሞ ብሮድካስተር ከሆኑ የማሰራጫ ክፍያ መክፈል፣ የቤት ኪራይ፣ አስተዳደራዊ ወጪዎች ማድረግ እንዲሳናቸው እና ከስራ እንዲወጡ ያደረገው እና በጣም ዘርፈ ብዙ ከተለያየ አቅጣጫ የመጣ ጫና ነበረበት የሚዲያ ዘርፉ በተለይ በፋይናንስ ወይ በገቢ ረገድ።
ከኮሮና ቫይረስ በተጨማሪ ያለፈውን ዓመት ለኢትዮጵያ መገናኛ ብዙሃን ፈታኝ ያደረገው የፖለቲካ አለመረጋጋትና ያንን ተከትሎ የመጣው የደህንነት ችግር ነው። ከዚህ ቀደም መንግስት በሚያወጣቸው አፋኝ ህጎች ምክንያት ለእስር፣ እንግልትና ስደት ይዳረግ የነበረው ሚዲያ አሁን ካልታወቁ ግለሰቦችና ቡድኖች ጥቃትና ዛቻ እንደሚደርስበት በአሻም ቴሌቪዥን ረዳት አዘጋጅ የሆነችው ካሳዬ ዳምጤ ታስረዳለች።
ከዚህ በፊት እንግዲህ መንግስትን ነበር ጋዜጠኛውም ሚዲያውም የሚፈራው በዚህም ፍራቻ ራሱን ሴንሰር እንዲያደርግ የሚደረገው መንግስትን ፍራቻ ነበር። አሁን ግን ከሀገሪቱ ሙቀታዊ ሁኔታ ጋር በተያያዘ በስተኝነት ጥግ በመሄዱ እና የማህበራዊ ሚዲያ አጠቃቀማችንም ፈር የለቀቀ መሆን ሌላ ስጋት ለጋዜጠኛውም ለሚዲያውም ያመጣ ይመስለኛል። ይህም ደቦ ፍርድ መፍረድ ለምሳሌ በስተኝነት ጥግ በመድረሱ ሁሉም ወደ ራሱ እጅ የአንድ ብሄር ወይም የአንድ አካባቢ ጉዳይ እንዲዘግብ ሌላኛውም የራሱን ጥግ ይዤ እንደዚህ ተደርጋል እንደዚህ ይሆናል ብዬ እንድዘግብ ነው የሚፈልገው። ስለዚህ አሁን ከመንግስት ብቻ አይደለም ፈተናው፣ መንግስት ያስረኛል፣ እንዲህ ያደርገኛል፣ እንደዚህ ተጽዕኖ ያደርሰኛል፣ ይህን ብዘግብ ይህን ባደርግ አይደለም። በጣም የብሄሩ ጽንፍ መርገጥ ለጋዜጠኛው ሁሉ ፎቶውና የሰራው ስራ አካባቢው ስልክ ቁጥሩ የት አካባቢ እንደሚኖር ባገኛችሁት ቦታ እንዲያድርጉት እንዲፈጠሩት እየተባለ በማህበራዊ ትስስር ገጾች የግል መረጃዎች ሁሉ ይወጣሉ እና ለደህንነት ሁሉ የሚያሰጋበት ጊዜ አለ። ደፍሮ መስራት ሁሉ አንዳንዴ በጣም ይከብዳል።
በኢትዮጵያ ውስጥ በእጅጉ የተንሰራፋው ብሔርን መሰረት ያደረገ ጽንፈኝነትም በግልም ሆነ በመንግስት የመገናኛ ብዙሃን ተቋማት ለሚሰሩ ጋዜጠኞች ትልቁ ፈተና እንደሆነ ላለፉት 5 ዓመታት በሸገር ሬዲዮ እየሰራች የምትገኘው ምህረት ስዩምም ትስማማበታለች። ኢትዮጵያ ያለችበት የፖለቲካ ሁኔታ ጋዜጠኛው መሃል ላይ ሆኖ ስራውን እንዳይሰራ እያደረገው ነውም ትላለች።
ያው ጋዜጠኛ የሚሰራውን ያውቃል። የግጭት መነሻ መሆን የለበትም፣ አባባሽም መሆን የለበትም። መሀል ላይ ሆኖ ነው የሚሰራው እና ያንን ሰው አይረዳም እና ያንን ባለመረዳት በቃ የማይወራውንም ሁሉ ሰው እንድታወሪለት ይፈልጋል። ያን ደግሞ ተጽዕኖ አመጣ ብዬ የማስበው የሶሻል ሚዲያ ላይ ማንም እየተነሳ ስለሚጠፍ ጋዜጠኝነትን በዛ ልክ የማየት ነገር ብዙ ችግር ሆኗል ብዬ አስባለሁ። በተለይ ከዚህ ከቅርብ አመታት ወዲህ በተለይ ግጭቶቹ ትንሽ አስቸጋሪ ሆኖብናል።
ፋሲካም እነዚህ ማንነታቸው በውል ካልታወቁ አካላት የሚደርሱ ማስፈራራቶችና ጥቃቶች ጋዜጠኞች እንደ ልብ ወደ ተለያዩ አካባቢዎች ተንቀሳቅሰው እንዳይዘግቡና ለደህንነታቸው እንዲፈሩ እንዳደረጋቸው ትናገራለች።
የባለፈው ምናልባትም 1 ዓመትና 2 ዓመት አካባቢ ግለሰቦች አሉ እንደ መንግስት አይነት እንደ ጉልበት እንዳላቸው አይነት ሆነው ጫና ሚዲያ ላይ ወይ ደግሞ ጋዜጠኞች ላይ ጫና ለማሳደር ጥረት የሚያደርጉ ግለሰቦች አሉ፣ ፓርቲዎች አሉ፣ የማይታዩ ግን ጫናቸው የሚሰማ የተለያዩ አካላት አሉ እና ፍራቻው ከሁሉም በኩል ነው። ምናልባት ከህዝብም በኩል አንዳንድ ጊዜ የሚመጡ ጫናዎች አሉ። ለምሳሌ ህዝቡ ብዙ ሊሰማው የማይፈልገው ወይ ያልወደደው አይነት ዘገባ ካለ እንደ ሶሻል ሚዲያ ላይ ወይ ደግሞ የተለያዩ ቦታዎች ላይ በዛ ጋዜጠኛ ላይ ካምፔን አይነት ወይ ዘመቻ አይነት የመክፈት ነገር ነበር እና እሱም ሌላው የሚያስፈራው ከባድ ነገር ነበረ።
ሌላው ለረጅም ዓመታት ሊፈታ ያልቻለው እና አሁንም ለኢትዮጵያ መገናኛ ብዙሃን ትልቅ ችግር ሆኖ የቀጠለው መረጃ የማግኘት ችግር ነው። ይህ በተለይ ለግል የሚዲያ ተቋማት ፈታኝ እንደሆነና አንዳንዴም ሀገር ውስጥ የሚሰሩ ጋዜጠኞች መረጃን ከውጭ ሚዲያ ወይም ከማህበራዊ ትስስር ገጾች ላይ እንዲወስዱ እያስገደዳቸው እንደሆነ ካሳየት ገልጻለች።
የመንግስት የስራ ኃላፊዎችን ማግኘትም በጣም ከባድ ነው። ስብሰባ ላይ ነኝ፣ አሁን አይመቸኝም፣ በዚህ ሰዓት ደውይ እያሉ መረጃ ከመስጠት ማፈግፈግ፣ ፈቃደኛ ለመሆን ነገር በጣም ይስተዋላል። በተለይ ለግል መገናኛ ብዙሃን የመረጃ አክሰስ በጣም ከባድ ሁኔታ ላይ ደርሷል። ስራ መስራት ሁሉ እስኪከብድ ድረስ ዜናዎቻችንን ሌሎች ሚዲያዎች በተለይም የውጭ ሚዲያዎች እስኪነጥቁን ድረስ ወይም አናገኝም ብለን በተስፋ መቁረጥም ድሮፕ የምናደርጋቸው ስቶሪዎች ይኖራሉ። ወይም ሚዛናዊ እስኪሆን ድረስ የመንግስትን ሳይድ ልስማ እስክል ድረስ በእኔ ዜናውን ባለማስተላለፌ እየተጠቃ ወይም እየተጎዳ የሰላም እጦት ውስጥ እየታወከ ያለ የማህበረሰብ ክፍል አለ እና በጣም ከባድ ጊዜ ነው።
ከላይ የተነሱት ችግሮች እንዳሉ ሆነው ሴት ጋዜጠኞች በኃላፊዎቻቸው ብቁ ሆነው አለመታየት ጀምሮ እስከ የጾታ ትንኮሳዎች የሚደርሱ ተጨማሪ ተግዳሮቶችንም ያስተናግዳሉ። በዚህም በስራቸው ብቁ ሆነው እንዳይታዩ፣ ለኃላፊነት እንዳይታጩ ወይም ኃላፊነት ላይ ቢቀመጡም ከስራቸው ያሉ ሙያተኞች ያለመታዘዝ ችግር እንደሚገጥማቸው ፋሲካ ትናገራለች። ጾታዊ ትንኮሳንም ጨምሮ
ጾታዊ ጥቃት ያጋጥማል ያለ ነው። ወጥቶ ብዙ ሰዎች ስለማይናገሩና ራሳቸውን ስለማይገልጹ ነው እንጂ ምክንያቱም ከህዝቡ ይመጣብናል ብለው የሚያስቧቸው ጫናዎች ምክንያት ወጥቶ ያለመናገር ነገሮች አሉ እንጂ እንደዚህ አይነት ነገሮች በደንብ እንደሚያጋጥሙ ይታወቃል። በየትኛውም ቦታ ላይ ሊያጋጥሙ የሚችሉ ችግሮችና ጫናዎች ናቸው።
ምህረትም በዚህ ተስማማለች። ለመረጃ ከሚያገኙቸው ግለሰቦች ጀምሮ እስከ ማህበራዊ ትስስር ሚዲያዎች ድረስ ሴት ጋዜጠኞች የተለያዩ ጾታዊ ጥቃቶች ይደርስብናል ትላለች።
በተለይ ኢንተርቪው ልታደርግ ስትሄጂ፣ ይሄ የኤክስክሉሲቭ ኢንተርቪው አሁን ቢሮ ውስጥ ሊሆን ይችላል ወይ የሆነ ስራ ላይ ያለ ሰው በኋላ ለምን ተገናኝተን ሻይ አንጠጣም ወይ ስልክሽን ስጭኝ፣ እንደዚህ አይነት ነገሮች ያጋጥማሉ ወይም አጋጥሞኛል ብዙ። ያ እንደዚህ አይነት ቻሌንጆች አሉ። የአንከሮችን ኒውስ አንከሮችን የሆነች ትንሽ ስህተት ከሰራሽ ከወንድ ይልቅ እሷ ላይ ነው ጎልቶ የሚታየው። በአለባበሷ ይብል ሴት የሚያደርጉ አሉ አንዳንድ ጊዜ። በቃ እዚህ ላይ አንድ ልጅ አስታውሳለሁ እና አለባበሷን ዙም እያደረጉ ምናምን እንደዚህ ያሁን የማሽማጠቅ ወንድ ልጅ ቢሆን እንደዛ አይነት ነገር አይደርስበትም። እና እንደዚህ አይነት ችግሮች አሉ።
የሚዲያ ጽንፈኝነት፣ የጋዜጠኞች የሙያ ብቃትና በነጻነት ዙሪያ የታዩት መሻሻሎች ወደኋላ መቀልበስ ስጋት አሁንም የሚዲያው ፈተናዎች ሆነው ቀጥለዋል። በቅርቡ ጸድቆ የወጣው የመገናኛ ብዙሃን ሕግ የተወሰኑ መሻሻሎች ቢታዩበትም በተለይ የአቅም መዳከምና ጽንፈኝነት የሚዲያ ተቋማት ትክክለኛና ሚዛናዊ መረጃ እንዳያቀርቡ የአንድ አይነት አመለካከት ብቻ መጠቀሚያ እንዲሆኑም እያደረጋቸው እንደሆነ ባለሙያዎቹ ይመሰክራሉ። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ።
ስመኝሽንና እንግዶቿን እናመሰግናለን። ጋቢና ቬ ከአሜሪካ ድምጽ ዋሽንግተን ዲሲ ይቀጥላል። አሁን ደግሞ ሀብታም ስዩም ከስፖርት ዘገባዎች ጋር ይጠብቃችኋል።
የቤትኪንግ ኢትዮጵያ ፕሪሚየር ሊግ አንደኛ ሳምንት ጨዋታዎች ከሰሞኑ ተካሂደዋል። ሰኞ ሚያዝያ 18 በነበሩ ጨዋታዎች ሰበታ ከተማ ባህር ዳር ከተማን 2-1 ሲያሸንፍ፣ ሀዲያ ሆሳዕናና ድሬዳዋ ከተማ ባዶ ለባዶ አቻ ወጥተዋል። ማክሰኞ ሚያዝያ 19 በነበሩ ጨዋታዎች ፋሲል ከነማና ሲዳማ ቡና ድል ቀንቷቸዋል። ፋሲል ከነማ አዳማ ከተማን 2-1፣ ሲዳማ ቡና ሐዋሳ ከተማን 3-1 አሸንፈዋል። ረቡዕ በነበሩ ጨዋታዎች ወላይታ ድቻ ቅዱስ ጊዮርጊስን 2-1 ሲያሸንፍ፣ ጅማ አባጅፋርና ኢትዮጵያ ቡና ባዶ ለባዶ አቻ ተለይተዋል። የውድድሩን ምዕራፍ ፋሲል ከነማ፣ ኢትዮጵያ ቡናና ሀዲያ ሆሳዕና ከአንደኛ እስከ ሶስተኛ ደረጃን በመቆናጠጥ ይመራሉ። የኮከብ ጎል አስቆጣሪዎችን ሰንጠረዥ አቡበከር ናስር ከኢትዮጵያ ቡና በ22 ጎሎች፣ ሙጂብ ቃሲም ከፋሲል ከተማ በ19 ጎሎች፣ ጌታነ ከበደ ከቅዱስ ጊዮርጊስ በ12 ጎሎች ከአንድ እስከ ሶስተኛ ተቆጣጥረዋል። የቀድሞውን የእግር ኳስ ኮከብ ዲያጎ ማራዶናን ሞት ለመመርመር የተቋቋመው ቦርድ የእግር ኳስ ፈርጡ ሐኪሞች ተገቢ ባልሆነና እንዝላልነት በተሞላበት ሁኔታ ስራቸውን እንዳከናወኑ ድምዳሜ ላይ መድረሱ ተሰምቷል። ባለፈው ዓመት ህዳር ወር ላይ የማራዶና ሞት ከተሰማ በኋላ ደቡብ አሜሪካዊቷ የትውልድ አገሩ አርጀንቲና ውስጥ ሐዘን፣ ብስጭትና በሞቱ ዙሪያ መጠቋቆም ሰፍኖ ነበረ። ለብዙ ዓመታት በሱስና በህመም ሲሰቃይ የኖረው ማራዶና በ60 ዓመቱ በድንገተኛ የልብ ህመም ምክንያት እንደሞተ ከተነገረ በኋላ የሀገሪቱ አቃቢያን ህግ ብዙ ሳይቆዩ ምርመራ ጀምረዋል። በፍትህ ሚኒስቴር የተሾመው መርማሪ ቡድን ባወጣው መግለጫ ዲያጎ አርማንዶ ማራዶናን የሚያክመው የሐኪሞች ቡድን ተግባራት በቂ ያልሆኑ፣ እጥረት የሚታይባቸውና እንዝላልነት የተሞላባቸው እንደነበሩ አስታውቋል። የጂምናስቲክ ስፖርት ጉዳዮችን በበላይነት የሚቆጣጠረው ጂምናስቲክ አውስትራሊያ በጥላው ስር ላሉና በደል ለደረሰባቸው ስፖርተኞች ይቅርታ ጠይቋል። የተቋሙ ይቅርታ የተሰማው የሀገሪቱ የሰብአዊ መብት ኮሚሽን በሀገሪቱ የጂምናስቲክ ባህልና ትግበራ ላይ የሚያተኩር ነጻ ምርመራ በማድረግ የደረሰባቸውን ግኝቶች ይፋ ካደረገ በኋላ ነው። ኮሚሽኑ በሪፖርቱ ጉዳት ከደረሰባቸው በኋላ በስልጠና እንዲቀጥሉና እንዲወዳደሩ የተገደዱ አትሌቶችን ምስክርነት አካቷል። ጠቅለል ባለ ሁኔታ ሪፖርቱ እየደረሱ ያሉ መዋቅራዊ በደሎችን፣ የአትሌቶች ጤና ላይ ጉዳት የሚያስከትሉ አሰራሮችን ዘርዝሯል። ዘገባው የሮይተርስ ነው።
I don't
አድማጮቻችን ከኛ ጋር ስለነበራችሁ ቆይታ ከልብ እያመሰገንን የዛሬ ጋቢና ቪኦኤ መሰናዷችንን እዚህ ላይ አጠናቀቅን። በዝግጅቶቻችን ላይ ያሏችሁን ጥያቄዎችና አስተያየቶች 202-207-6379 የዋትሳፕ መስመር ላይ በድምፅ ወይም በጽሁፍ ልታደርሱን ትችላላችሁ። ጋቢና ቪኦኤ @vioenews.com የኢሜል አድራሻችንን ተጠቀሙ። ቪኦኤ አምሃሪክ ፌስቡክ ገጻችን ላይም ለጋቢና ቪኦኤ ብላችሁ መልእክት አስቀምጣችሁልን ይደርሰናል። በፕሮግራም አርቶቱ ሰለሞን አባተ፣ በቅንብሩ ኤልያስ አስማረ፣ በመስተንግዶ እኔ ኤደን ገረሙ ከመላው የአሜሪካ ድምፅ ዘጋቢዎች ጋር በመሆን ስናስተናግዳቸው አምሽተናል። በነገው ምሽት እንገናኛለን። እዚህ ላይ እንሰናበታለን። ደህና ደሩ።